ትንሣኤ ግዕዝ በዚህ የሬዲዮ መርሃ ግብር ለሀገራችን ኢትዮጵያ ብሎም ለመላው ዓለም በሥነ ጽሑፍ፣ በዜማ፣ በቅኔ፣ በፍልስፍናና በኪነ ሕንጻ ረገድ ከፍተኛ አስተዋጽኦ ስላደረገውና የማንነታችን መገለጫና የእኛነታችን መኩሪያ ስለሆነው ልሳነ አበው ግዕዝ የምንማርበት መርሃ ግብር ነው። ትንሣኤ ግዕዝ
እንደምን ከረማችሁ አድማጮቻችን። ግዕዝን በተመለከተ መነጋገር የጀመረው ሳምንታዊ መርሃ ግብራችን ከቋንቋ ጋር በተያያዙ መሰረታዊ ጉዳዮች ዙሪያ ሊነሱ ይገባቸዋል ያላቸውን ጉዳዮች ወደ እናንተ ማድረሱን ቀጥሏል። ባለፉት ሁለት ሳምንታት በአዲስ አበባ ዩኒቨርሲቲ የፊሎሎጂ ትምህርት ክፍል መምህር ደሴ ቀለብ ጋር በመሆን ቋንቋ ላይ ጥናትና ምርምር ያደረጉና ለእድገቱ አስተዋጽኦ ያደረጉ አባቶችና ምሁራንን አይተናል። ዛሬ ደግሞ ትኩረታችን ኢትዮጵያን አባቶችና ምሁራን ላይ አድርገናል። በቋንቋ እድገት ላይ የነበራቸውን ድርሻ እንመለከታለን። አብራሪ ሊሰጡኝ መምህር ደሴ ቀለብም አብረውኛል።
ሀገሮሙ ለሊቃውንት ስመ ባሃቤኪ ተወልደ።
በቅድሜ የምናገኘው ሊቁ ቅዱስ ያሬድ ነው። ለግዕዝ ቋንቋ እድገት ከፍተኛ አስተዋጽኦ ያደረገ አባት ነው። ካደረጋቸው አስተዋጽኦዎች መካከልም አምስቱን የዜማ መጻሕፍት ድጓ፣ ጾመ ድጓ፣ ምዕራፍ፣ መዋሥዕት፣ ዝማሬና አንቀጸ ብርሃንን በግዕዝ ቋንቋ በሶስት አይነት የዜማ ስልት ማለትም በግዕዝ፣ በእዝልና በአራራይ ደርሷል። እንዲሁም በሰሜን ተራሮች መንፈሳዊ ትምህርትን በግዕዝ አስተምሯል። ብዙ ሊቃውንት እንዳሉ እሙን ነው። መምህር ደሴ ቀለብ ሌሎች ኢትዮጵያን ቅዱሳንና አባቶች ለግዕዝ ቋንቋ እድገት ያደረጉትን አስተዋጽኦ በተመለከተ ተጨማሪ ማብራሪያ ይሰጡናል። ቆይታችን ከሳቸው ጋር እናደርጋለን። መምህር በቅድሚያ ከኛ ጋር ለመሆንና አሁንም ስለ ግዕዝ እንድናወራ እድል ስለሰጡን ከልብ እናመሰግናለን። እስቲ እነ ቅዱስ ያሬድ ሌሎቹም ነገስታት ያደረጉትን አስተዋጽኦ በተመለከተ ማብራሪያ ቢሰጡን።
እንግዲህ ከሀገር ውስጥ ሊቃውንትና ምሁራን ብዙዎቹን መጥቀስ ላንችል እንችላለን ካለን የሰዓት ሁኔታ አንጻር። እንግዲህ የኢትዮጵያ ቤተ ክርስቲያን ሊቃውንት፣ ደቀ መዛሙርቱ፣ መምህራኑ፣ በተለያዩ ዘርፎች ያሉት የአብነት መምህራን ሁሉም ለግዕዝ ቋንቋና ስነ ጽሑፍ መጠበቅ ከዚህ መድረስ አስተዋጽኦ አድርገዋል። ተማሪው እንግዲህ ሊቃውንቱን ስንጠቅስ በእርግጥ ሌሎችም ይኖራሉ፣ ሊቃውንቱን የሚደግፉ ምእመናንም ይኖራሉ ማለት ነው። መኳንንቱ፣ ነገስታቱ፣ እቴጌዎቹ ብዙዎች ናቸው። እነዚህ ሁሉ ግዕዝን እየተማሩ በማስፋፋት በማስተማር ከአክሱም ቤተ ቀጤን ጀምሮ እናቶቻችን ሁሉ መምህራት ወይም መምህሮች እና መምህራን ሲያስተምሩ አስተዋጽኦ አድርገዋል ማለት ነው። ግዕዝን በማስፋፋት እንግዲህ በተለይ በማስተማር ወንበር ዘርግተው ያስተማሩት ሁሉ ብንጠቅስ ጊዜ አይበቃንም። ትልልቅ ምሁራን እነ እመቤቴ ገላነሽ ወይም እማሆይ ገላነሽን ከሴቶችም እንግዲህ ማለት ነው እነ እማሆይ ሀይመት፣ እማሆይ ለኪደሉ ብዙ ናቸው። ከአክሱም ቤተ ቀጥን ጀምሮ መናነያትና መናነያን አበው ሊቃውንት ሁሉ ግዕዝን በማስፋፋት ትልቅ ሚና ነበራቸው ወይም አላቸው እና ሕያው ሆኖ ይዘከራል ታሪካቸው፣ ስማቸው ማለት ነው። እንግዲህ ለዚህ ሁሉ ትልቅ አራያና አባት የሆነው ቅዱስ ያሬድ ነው። ቅዱስ ያሬድ እንደምናውቀው በአክሱም የተወለደ በአክሱም ቤተ ቀጢን ሲያስተምር የነበረ እዚያም ትምህርቱን የጀመረ የእሱ ደቀ መዛሙርት የሆኑት የድጓ መምህራን እነ መንክራን የመሰሉ ሌሎች ሁሉ ግዕዝን በማስፋፋት ከአክሱም ከቤተ ቀጢን ወደ አባ ገሪማ ገዳም፣ ወደ ደብረ ዳሞ፣ ወደ ተለያየ ቦታ በማስፋፋት ግዕዝን ቋንቋውን በማስተማር ዜማውን በማስተማር ትልቅ አስተዋጽኦ አድርገዋል ማለት ነው። እና የቅዱስ ያሬድን ስራ ስንመለከት ድጓው ብዙ ጊዜ ቅዱስ ያሬድ የዜማ ሊቅ መሆኑ ይጠቀሳል። ግን ስነ ጽሑፉ መረሳት የለበትም፣ ይዘቱ መረሳት የለበትም። ፍሬ ነገሩ ውስጡ ምስጢሩ ዜማው ራሱ ፍሬ ነገር ቢሆንም ውስጡ ደግሞ ይዘቱ ደግሞ መርሳት የለበትም እና የቅዱስ ያሬድ ድጓስን ናይ ስነ ጽሑፉ የስነ ህይወት አለው ስለ ዘመን አለው የስነ ከዋክብት ምስጢር አለው እንግዲህ ቋንቋውን መግባቢያነቱን ቋንቋውን መነጋገሪያነቱን በብዙ ነገር አሰፋው ማለት ነው ቅዱስ ያሬድ በብዙ ህብረ ነገርና በብዙ አምሳለ ነገር እንድንረዳው አደረገ ማለት ነው ስለ ወፎች ስም እናገኛለን ወይም ስለ አይዋፍ ማለት ነው ስለ እጸው እናገኛለን ስለ አዝማን ወይም አዝማናት እናገኛለን ስለዚህ ቅዱስ ያሬድ በድጓው ለግዕዝ መስፋፋት አስተዋጽኦ አድርጓል ስንል በድጓው ውስጥ ያለው የስነ ጽሑፍ ሀብት ማለት ነው ያ ደግሞ ከዘመን ወደ ዘመን እንዲሸጋገርም አድርጓል በማስተማር ይህን ምስጢር ለሌሎች በማስተላለፍ እነሱም እንዲያስተላልፉ አደራ በመስጠት ማለት ነው ለዚህም ተማሪው ሲመረቅ ያንን የመምህሩን አደራ እየተቀበለ ወንበር እየዘረጋ በየቦታው በየደብሩ በማህሌቱ ሁሉ ትምህርት ቤት በመሆን ማህሌቱ ራሱ መማሪያ ነው የመቃብር ጎጆዎቹ የሁሉ እንግዲህ የቅዱስ ያሬድ የድጓ ትምህርት ይመስፋፋትና በተለይም ቅዱስ ያሬድ እንደምናውቀው በዝማሬው ብቻ በድጓው በመራፉ በመዋስቱ ብቻ ሳይሆን በአጠቃላይ ቅዱስ ያሬድ በቤተሰናችን አገልግሎት ቅኔውም እንኳን አሁን ዛምላኬ የሚበዙ እየተባለ ከቅዱስ ያሬድ የድጓ ድርሰት ጋር ተያይዞ አብሮ በማህሌቱ ስርዓት እንዲገባ ሁኖና አይዋለም ማለት እንግዲህ ለዚህ ሁሉ ቅዱስ ያሬድ ትልቅ ጀማሪ አባታችን በመሆኑ ቅዱስ ያሬድ ግዕዝ ያው ሆኖ እንዲቀጥል ትልቁን አስተዋጽኦ ያዘው እርሱ ነው ማለት ነው። ፊደሉም ቢሆን አጣጣሉ የፊደሉ ምስጢር ሁሉ አብሮ የመጣው ከዚያ ጀምሮ በመሆኑ ከዚያም በፊት ደግሞ ያነበረውን ቅርስ ጠብቆ ማቆየቱ አበው ሊቃውንት ይህንን ተከትለው አስተላልፈዋል ማለት ነው። በኋላም ከቅዱስ ያሬድ በኋላ የተነሳው ቅዱስ ያሬድ የሚባለው ሊቅ አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ዘጋስጫ በፊትም ብዙ ሊቃውንት አሁንም ግዕዝን በማስተዋወቅ ስራ ሰርተዋል። ኢትዮጵያውያን ሊቃውንት መጽሐፍትን በመተርጎም በማስተርጎም በመመነን ለምሳሌ አጼ ገብረ መስቀል ልጅ አቡነ ሙሴ ኢየሩሳሌም ነው ይኖሩ የነበሩ ናቸው። በዚያም ግዕዝን በማስፋፋት እንግዲህ ትልቅ ሚና የነበራቸው አባት ናቸው። ከቅዱስ ያሬድ በኋላ የጎላ የጎላውን ነው እኛ የምንናገረው አሁን የጎላ የጎላውን እንጂ ሁሉም ይዘከራሉ የተሰናችን ሊቁ አባ ጊዮርጊስ ወርቃማ ትልቅ ኢትዮጵያዊ ቄርሎስ፣ ኢትዮጵያዊው ዮሐንስ አፈወርቅ፣ ኢትዮጵያዊ ኤጲፋኖስ፣ ኢትዮጵያዊ ዲዮስቆሮስ እንደ ብዙ ስም የተሰጣቸው አባ ጊዮርጊስ ብዙ ስም የተሰጣቸው ሊቅ ናቸው። እንግዲህ ይህን የተባሉት አባ ጊዮርጊስ ለአንዳንዶቹ ቄርሎስን መስለው ይታያሉ፣ ለአንዳንዶቹ ደግሞ ዮሐንስ አፈወርቅን መስለው አህለው ይገኛሉ፣ ለአንዳንዶቹ ደግሞ ኤጲፋኖስን መስለው አህለው ይገኛሉ። እንዴ በዘመናችን የተገኘ እያሉ ብዙ ሊቃውንትን በአንድ ጊዜ መስለው የተገኙ ሆነው የተገኙ አባት አባ ጊዮርጊስ በነገረ ሃይማኖት በዶግማው ማለት ነው በትምህርቱ በቤተሳቱ ዶግማ ትምህርት በውዳሴ በመስጋና የግዕዝን ቋንቋ አስፋፍተውታል ማለት ነው። ቃላት ተጠቅመውበታል ማለት ነው። እና የአባ ጊዮርጊስን ድርሰት የተመለከተና ያየ እንዴ ምን ያህል አባ ጊዮርጊስ ግዕዝን መነጋገሪያ ብቻ ሳይሆን ግዕዝን ለስነ ጽሑፍ በልዩ ልዩ መንገድ እንደገለጹበት በትክክል ምሉ አድርጎ መግለጽ የሚችል ቋንቋ መሆን አሁን ያንን ስራ ወደ አማርኛ ተርጉመው ስናይ ያስቸግራል፣ ይገርማል። ወደ አማርኛ ስንተረጉመው የአባ ጊዮርጊስንም ሌሎችንም ስራዎች ስናይ በጣም ያስቸግራል። ለመግለጽ አማርኛው ያቅተዋል ማለት ነው። ምክንያቱም አማርኛው ከግዕዙ ለምሳሌ ሀበ መንገለ ወእደ የሚል የግዕዝ ቃል አለ። ሀበም ወደ ነው፣ መንገለም ደግሞ አቅጣጫ፣ መንገለ ምስራቅ፣ መንገለ ደቡብ አቅጣጫን የሚያሳይ ነው። ወእደ ደግሞ የሚባላል አማርኛው ወእደን ነው እንግዲህ ወደ አድርጎ የወሰዱ አንዷን ብቻ። ስለዚህ ሶስቱን ቃላት እንደየፍቻቸው እንደትርጉማቸው የመግለጽ ሁኔታውን ያሳዩን አንዱ ታላቅ ሊቅ አባ ጊዮርጊስ ናቸው ማለት ነው። ስለዚህ አባ ጊዮርጊስ ለነ አርጌንስ፣ ለነ ሰባሌዎስ፣ ለነ ቢቱ፣ ለብዙዎቹ መናፍቃን፣ የአይሁዳውያን ሀሳብ ለሚያራምዱ ወይም የክርስቶስን ልዑለ ባህሪነት ለማይቀበሉት ሁሉ መልስ የሰጡበት መጽሐፈ ምስጢር አለ። በዚያ ያየ የአባ ጊዮርጊስን ስራ አባ ጊዮርጊስ ግዕዝ ምን ያህል በሰፊው በስነ ጽሑፍ መግባቢያነት መገልገል እንደምንችል ያሳዩበት ሁኔታ እናያለና ተጠብቆ እንዲቆይ ዛሬም ሰዓታት በቤተሰናችን በሁሉም አድባራትና ገዳማት ሰዓታት እየተቆመ ይታደራል እንደምታውቁት። ይህ እንግዲህ የአባ ጊዮርጊስ ትልቅ ድርሰት ነው መቤታችን የገለጸችላቸው። ስለዚህ አባ ጊዮርጊስ ከማስተማር ባሻገር በቅዱስ ያሬድ ተራ ደግሞ ድጓውንም አስተምረዋል። ስለዚህ ቋንቋው አሁንም እንዲቀጥል እንዲስፋፋ ሌላው ቋንቋ መግለጽ ያልቻለውን በግዕዝ ብቻ እንግዲህ በሐዲስ ኪዳን በግዕዝ ብቻ ነው በተለይም የክርስቶስ ልዑለ ባህሪነት በትክክልና በሰፊው እንዲመሰክር ያስቻለው ቋንቋ ግዕዛችን ነው። እንግዲህ አባ ጊዮርጊስ ለዚህ መስከረን ሆነው እናገኛለን ማለት ነው። እና ብዙ መጻሕፍትን ጽፈዋል። ሌሎች ደግሞ ከጥንትም ከና አባ ጊዮርጊስ በፊትም سنመለከት በቅዱስ ያሬድን በፊት አብርሃና ጽብሃ ናቸው። አብርሃና ጽብሃ በእውነቱ በኢትዮጵያ ታሪክ ትልቅ ሚና ያላቸው ሁለት ቅዱሳን ነገስት ናቸው። እነዚህ ነገስታት አቡነ ሰላማ ከሳቴ ብርሃን የነበሩበት ወቅት ነው። የኢትዮጵያ ብሔራዊ ሃይማኖት ኦርቶዶክስ ተዋህዶ ቋንቋ ደግሞ ግዕዝ መሆኑን በትክክለኛ ማስቀመጣቸው እንዲያውም ስለሚያስተዳድሩት ሀገር ስለ እምነታቸው ስለ ታሪካቸው ስለ ትውፊታቸው ሁሉ በግዕዝ ቋንቋ ጽፈው ሐውልተ ስም የድንጋይ ሐውልት ማለት ነው የመስክርነት ሐውልት አስቀምጠውልን አልፈዋል። ያ የመስክርነት ሐውልት ምንድነው? በድንጋይ ላይ ኢንስክሪፕሽን የምንለው ጽሑፍ ነው። ያ ጽሑፉን አስቀምጠውት አልፈዋል። ያ እንግዲህ ሀገራዊ ፋይዳ እንዳለው የኢትዮጵያ ሃይማኖት የኢትዮጵያ ታሪክ ምን እንደሆነ አክሱም አጠገብ ሊትማን ያገኘው ማለት ነው። ሊትማን በ1906 ያገኘው ሐውልት ነው። ያ ሐውልት ላይ ተጽፎ የሚገኘው የግዕዝ ስነ ጽሑፍ በአብርሃና ጽብሃ ዘመን የተቀመጠ የመስክርነት የስነ ጽሑፍ ሀብታችን ነው። ያ እንግዲህ የኢትዮጵያ ብሔራዊ ቋንቋ ግዕዝ በመሆኑ ያንን ያየ ትውልድ እንዲቀጥልና እንዲማርበት አድርገዋል።
እንግዲህ አድማጮቻችን ግዝም በተመለከተ የሀገር ውስጥ ቋንቋን ተነብራቸው ሚናስ መልክቶ ያዘጋጀነው መርሃ ግብር እስካሁን ነበር። ቀጣዩን ክፍል በሚቀጥለው ሳምንት ይዘን እንቀርባለን። እስከዚያው መልካም ሁሉ በእግዚአብሔር ስም ተመኘን። መልካም ጊዜ።
What a gab boost at in tea. Have a hollow. Bizuhati. Lisanati. Behiyat vazi. Beta sabi. Tinsa egg is behiralam.